ክፍል ሁለት ፕሮግራማችን አሁን ይጀምራል። በአቤኩበኛ የተደረሰውንና በታላቁ አጼ ቴዎድሮስ የህይወት ታሪክ ላይ ተመርኩዞ የተጻፈውን ታሪካዊ ልቦለድ መጽሐፍ አንድ ለናቱን ትረካ ክፍል 9 አስተምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ya እኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
አንድ ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ሕይወታቸውን ለሰዉ ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ነጻነት ሕይወታቸውን ለሚሰዉ ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ። ክፍል 9
ታጠቅብሎ ፈረስ ካሳ ብሎ ስም አርባር ቢሸበራል ኢየሩሳሌም እኔ ማዩ ቱርክ ባይ የምሸሽ ፈረሱ አባ ታጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ እኔ ማዩ ቱርክ ባይ የምሸሽ
የገዳም ውስጥ ኑሮ። በሀገራችን ብዙ የወንድ ጥቂት የወንድና የሴት ገዳማት ይገኛሉ። የሴትና የወንድ ገዳም የሚባሉት ለወንዶች ባንድ በኩል ለሴቶች ባንድ በኩል መኖሪያቸው ተከልሎ ወንዶች መነኮሳት ባንድ በኩል ሴቶች በሌላ በኩል የሚኖሩባቸው ናቸው። ይሁን እንጂ ሁሉም ባንድ ቤተክርስቲያን አካባቢ ስለሚኖሩ ለአባወይና ለማወይ ሳይተያዩና ሳይገናኙ ቀሩ ለማለት የማይቻል ነው። በዚህ ምክንያት ሴቷም የምትወደው ባል ኑሯት በድንገት የሞተባት እንደሆን ሀዘኗን ረስታ ስትኳኳል ስትቀባባ የጎበዛዘት አይን አረፍ ማለት ሲጀምርባት ከዘመዶቿ ጋር በየተቃቀኑ ምክንያት ባይኖር ራሷ ፈጥራ በመፈታጨት ለሟች ብላኝ እንጂ አዲስ ባል መፈለጓ የማይጠረጠር መሆኑን ትረሳና ወይም የቄስ ሚስቱና ባሏ ሲሞትባት ብትወደውም ባትወደው ለሄሉንታ ስትል ተሱ ወዲያ ዓለም ለሱ ያልሆነ ዓለም ለኔ ምን ሊሆነኝ እያለች የዚህን ዓለም ሥራ ሳትጠግበው ገና በሀያና በሰላሳ ዓመቷ እንግዲህ ቆም ነው ባሌ ብላ መንኩሳ ወደ ወንዶችና ሴቶች ገዳም ትገባና ወንዱም ብቻ አብዛኛውን ጊዜ ያው ተማሪው ነው ፍካሪ ኢየሱስ ሲነገር ሲሰማ ዓለም የዚያን ዕለት የምታልፍ እየመሰለው መጽሐፈ መነኮሳት ማር ይስሐቅና ሌላም መንኑ የሚያሰኝ መንፈሳዊ መጽሐፍ ሲተረጎም ሲሰማ መነኮሳት በሰማይ ቤት የሚያገኙት ክብር እያጓጓ ወይም ተምሮ መምህር መዘመር መሆን ባቃተው ጊዜ ወደ ባላገር ኑሮ ተመልሶ ማረስ መቆፈሩን መነገዱን መጻፍ መደጎሱን መቅደስ መወደሱን መውጣት መውረዱን መንደድ መብረዱን ይጠላውና የመነኩሴ ኑሮ ክብር ሰላምና ረፍት የሞላበት መስሎ ሲታየው ገና የዚህን ዓለም ጣዕም ሳይቀምሰው እንግዲህ ሚስቴ ኮቬናት ብሎ መንኩሶ ወደ ወንድና ሴት ገዳም ይገባና ብዙ ችግር ይፈጠር ነበር። ጎረምሳው አባና ኮረዳዋ እማ መጀመሪያ ለምንኩስና የገፋፋቸው ስሜት ትቷቸው ጠፍቶ፣ ሌላው ሰብአዊ ስሜት ሲተካባቸው ያ መከረኛ ሰይጣን አለ፣ ሰይጣን ተጫውቶብኝ ያለ ጊዜ አንድ ፍሬዋን ወይም አንድ ፍሬውን ልጅ አስበነኮተኝ እያሉ ለራሳቸው ማጉረምረም ይጀምራሉ። መቼም እኛ ሰዎች እንዲህ አድርጌ ያጠፋው ተሳሳትኩ ማለት የለም። አንድ ቀን አንድ ሰው በሁለቱ ጫማዎቹ መጫሚያ እንዳደረገ ዛፍ ሲወጣ ሰይጣን አየውና እዩትን ሰው ተመልከቱት ተመልከቱት እንግዲህ ቢወድቅ እኮ ሰይጣን ጣለው እያሰኘ ስሜን ሊያስጠፋ ነው አለ ሰይጣኑ ይባላል። ኮረዳማና ኮረበሌ አባም በገዛ ራሳቸው ወደማይችሉት ወጥመድ ይገቡና እንዲያው ሰኞ የወጣትም ማክሰኞ አይመለስም እንደሚባለው ሆኖበት በሰራውም ባልሰራውም ነገር በአሳሳችነት ስሙ የጠፋውን መከረኛ ሰይጣን ማማረር ይጀምራሉ። ከዚያም ጾር የሚባለውን የመነኮሳት ቃል እየደጋገሙ ይጠቀሙበት ይጀምራሉ። ጾር የሚባለው የግዕዝ ቃል ትርጉም ሸክም ማለት ነው። መነኮሳቱ ጾር ሲሉ ግን ፈተና ማለታቸው ነው። ወደ ፈተና ምስጢር ስንገባ ደግሞ ተራ ፈተና ሳይሆን ቆባስጥል ፈተና ሆኖ እናገኘዋለን። በዚህ ሁኔታ ጾር ሲነሳ እንደነ መንዳራ እንደነ ገሊላ ባሉ ገዳሞች እንደሚደረገው ጾር የተነሳበትን መነኩሴ በድምፅ አግኝተው አስረው ባዶ ቤት ዘግተው እህልና ውሃ በጣም መጥነው እየፈጡ የጾሩን ጊዜ ያሳልፉለታል። ነገር ግን ይህም ሆኖ የእነዚህን ገዳሞች መነኮሳት የሚረዳቸው ዋና ምክንያት ጎረምሳው አባ ጾር ሲነሳበት ጾር የተነሳባት እማ በጥግ አለመገኘቷ እንጂ ሰው በዚህ ሁኔታ ያለው ስሜቱ ራሱ አውቆ ካልቀዘቀዘለት እንኳን የነ አባ ግንድና መክስ የነ ራያ ጩቤ ዋናውን መሳሪያ ከወሰደው በኋላም ልብ አልሞት እያለ ማስቸገሩ አይቀር። ይሁንና በዚህም ብሎ በዚያ ወንዶች ብቻ በሚኖሩባቸው ገዳሞች ብዙ ጾር ይበርድና ጎረምሳው አባ ከነቆቡ እየቆየ ሽማግሌው አባ ለመሆን ይደርሳል። ጉንጭቷ እማና ኮበሌው አባ በአንድ ላይ በሚኖሩበት ገዳም ግን በሁለቱም በኩል ጾር በተነሳ ጊዜ እድግዎ ወመነንዎ ለዘዓለም ይህን ዓለም ተውት ናቁት ብለው ወደ ገዳም በገቡበት እግራቸው እድግዎ ወመነንዎ ለዚህ ገዳም እያሉ ገዳማቸውን ጥለው ይወጡና ብዙ ወተባዙ ወምልእዋ ለምድር ብዙ ተባዙ ምድርን ምሏት የሚለውን የአምላክ ቃል ይፈጽማሉ። ወደ ገዳም ተደፍቶ የሄደው ቆብም ለገዳሙ አደራ ተሰጥቶ ጎረምሳው አባ ሆይ ነፍሰ ጡር እማ ሆይ አስከትሎ ይወጣል። ልጁ ሲወለድም በፈቃዱ እሱ ባለው ባዘዘው ይባልልናል። እግዚአብሔርማ ድሮውንስ መች ከለከለ? እማንስ ለሴቶች የሰጠውን አባንስ ለወንዶች የሰጠውን መች ከለከላቸው? የልጁን ስም በፈቃዱ እሱ ባለው ባዘዘው ከማለት በፈቃዴ ባዘዝኩት ማለቱ ተገቢ ነበር። እንዲህ ያለው ጣጣ የሚደርሰው አልፎ አልፎ መሆኑ ቢታወቅም ሁሉን አመዛዝኖ ራሳቸውን ፈትነው የገቡት ወንዶች መነኮሳት ምንም ቢሆን ሴትና ወንድ በአንድ ላይ ወደሚኖሩበት ገዳም አይሄዱም። ፊቷን አትይ ድምጿንም አትስማ ይላል ቆራጡ አባ። ከዚያም ወደ መንደባው ወይም ወደ ዋልድባው ይሄዳል። የወንድ ገዳም በሚባሉት ገዳሞች ከቤተ ክርስቲያኑ አንጻር መጨረሻ ላይ ግዝት በር የሚባል ታላቅ በር ይገኛል። ማንኛውም ሴት ያን በር አልፋ እንድትገባ በጭራሽ አይፈቀድም። በድሮ ጊዜ ታላቋ እቴጌ ምንትዋ በጣም የሚወዱትን የአንድ ገዳም ቤተ ክርስቲያን አሰርተው እንዳለቀ እጅግ ግሩም ሆኖ ተሰርቶ ማለቆ ስለተነገራቸው ገብቼ ካላየው ቢሉ መነኮሳቱ ስለከለከሏቸው ስልጣናቸውን በዘዴና በልክስና ሊጠቀሙበት ፈልገው ከሩቅ ቦታ ጀምረው እስከ ቤተ ክርስቲያኑ ድረስ እጅግ የሚያማምሩ አበባ ምንጣፎች አስነጥፈው በዚህ ላይ አልፌ ልግባና አይቼ ስመለስ ምንጣፉ በሙሉ ለገዳሙ ይሰጥ ይላሉ። መነኮሳት ከእኒህ ባለጊዜ ንግሥት ጋር ተሟርተው እንዳላዋጣቸው ሲያዩ፣ ንግሥት ሆይ እኛ ባለን መንፈሳዊ ሥልጣን ከልክለናል፣ እርሶ ደግሞ እግዚአብሔር በሰጠዎ ሥጋዊ ሥልጣን የመሰለዎትን ሲሰሩ ለመከልከል ኃይል የለንም በማለት ዝም ብለው ሲያዩ በተነጠፉት ምንጣፎች ላይ ወደ ቤተ ክርስቲያኑ አምርተው ግዝት በር ከሚባለው በር ላይ ሲደርሱ የሴቶች አበባ ያለ ጊዜው መጣባቸውና የገዳሙን የውግዘት በር ሳያልፉ ተመለሱ ይባላል። መነኮሳት በዚህ በኩል ባላቸው ጥልቅነት እንኳን እቴጌ ምንትዋብ ቅድስት ድንግል ማርያም ድሮ በምድር ላይ በስጋ አካል እንደነበረችው ሆና አንዲት ሴት መስላ ከመጣች ከግዝት በር እንድታልፍ የሚፈቅዱላት አይመስልም። ከዚህም ጋር የእነዚህ ገዳማት መነኮሳት አኗኗር አንዳንድ የሚያስደስቱ ሁኔታዎች ይታዩበታል። በገዳሙ ውስጥ ላሉ ሰዎች በሙሉ የሚሰራው አንድ አይነት ምግብ ነው። ለእንጀራ ያልተበጠረ ጤፍ፣ ማሽላና ዘንጋዳ ወይም ሌላ እህል ተቀላቅሎ ወንዶቹ መነኮሳት ይፈጩታል። እሱም በጋን እየተቦካ ከኪታ በመጠኑ ሳሳ ከእንጀራ በጣም ወፈር ያለ መኮረኒ የሚባል እንጀራ ሆኖ ተጋግሮ ከሁለት ወይም ከአራት ታጥፎ ይቆረጥና ለሁሉም እኩል በሚሰጥበት ጭልፋ እንደዚሁ በጋን የተንቦከቦከ የተልባና የሽሮ ወጥ እየተደረገበት መቁንን ተብሎ በማህበር ቤቱ ማስታቆት የሚባለው የማህበር ጸሎት ከተደረሰ በኋላ በየመነኮሳቱ ይታደላል። ጉልበት ያላቸው ወደ ማህበሩ ቤት እየመጡ የማህበሩን ጸሎት ካደረሱ በኋላ ራሳቸው መቁናቸውን ሲወስዱ ለደካሞችና ዘግተው በመቀመጥ ከሰው ለማይገናኙት ባህታውያን ረዳቶቻቸው ወይም ማንኛውም አገልጋይነት የሚያስደስተው ሰው ወስዶ ያቀብላቸዋል። ንፍሮ፣ የኑግ ወይም የተልባ ጭልቃ ለሁሉም እኩል የሚታደልበት ጊዜም አለ። ማንኛውም ሰው በእንግድነትም ይሁን በዚያ ለመኖር ከነዚያ ገዳሞች በአንደኛው ከገባ ንጉሥም ቢሆን ተራ ለማኝ ለሁሉም ከሚሰራው ምግብ እንደ ሁሉ እኩል ሆኖ ይሰጠዋል እንጂ በዚህ በኩል አድሎ አይሞከርም። አንድ ሰው ምናልባት ከባድ በሽታ ቢደርስበት ለሁሉም ሊዳረስ የማይችል ነገር እንዲሰጠው ሊፈቀድለት ይችል እንደሆነ እንጂ በጤናው ከሌሎች ጋር እኩል ሊካፈል የማይችለውን ነገር ለብቻው ቢበላና ቢጠጣ የግል ገንዘብ በእጁ ቢገኝ ሃይማኖት ያፈረሰ ያህል የሚነቀፍበት ሥራ ነው። ማኅበረ ሥላሴ በብዙ ነገር በተለይም በመቁኑን አመዳደቡ ከሌሎች ገዳማት በምንም አይለይ ስለነበር ወጣቱ ካሳ ያን ሁሉ የኢትዮጵያ እውቀት ቅርስና አባ ገብረ መሲህ የተማረውን አረብኛ ሊገበይ የቻለው ያን መኮረኒ የሚባል በቂጣና በእንጀራ መካከል ያለ እንጀራና የባቄላ ገንፎ እየተመገበ ነው። እርግጥ ነው ገዳሙ ያለው ከካሳ አባት ከልጅ ኃይሉ ግዛት ድንበር ነው። ቢሆንም እንኳን የልጅ ኃይሉ ልጅ ካሳ የእግዚአብሔር ልጅ ኢየሱስ ክርስቶስ ቢመጣ ደግነቱ እሱም እንዲህ ያለውን አድሎ አይፈልግ እንጂ በመቁኑን አድሎ ሊደረግለት የሚችል ያለ አይመስለኝም። በገዳሙ ውስጥ እንደዚህ የተጠሉት አባ ገብረ መሲህ እንኳ መናፍቁ ይባሉ እንጂ በመቁኑን አድሎ አይደረግባቸውም ነበር። አባ መናፍቁ በግብጽ ሀገር አስኬተስ በሚባለው ገዳም ብዙ ዘመን ቆዩና አረብኛ ቋንቋን የግዕዝን ያህል የሚያውቁ አባ ገብረ መሲህ የሚባሉ መነኩሴ በዚሁ ገዳም ነበሩ። እሳቸውም የካሳን ልጅ የሆነ የተፈጥሮ ስጦታ ባዩ ቁጥር በጣም ይገረሙ ነበር። አንድ ቀን ጧት ወደ ቤታቸው ካሳን አስጠርተው በደንብ ተጠርገውና ተለቅልቀው ሳር፣ ጠጅ ሳርና ነጠያ ተደባልቆ ተጎዝጉዞባቸው ከነበሩት መደቦች በአንዱ ላይ ቁጭ እንዲል ነገሩት። ካሳ አሉ አባ ከጥቁሩ ነጩ ጠጉር የሚበዛበት ረጅም ሪዛቸውን በቀኝ እጃቸው ሳብ ሳብ እያረጉ። አቤት አለ ካሳ። ድሮ ከቆብ ጋር ሲያየው ታላቅ ቁመት የነበረውንና ቆቡን ሲያወልቁት ጊዜ ነጭ ሉባ መስሎ የመልካቸውን ቅርጽ በፍጹም የለወጠውን መላጣ ራሳቸውን በመገረም እየተመለከተ፣ አንተ እኮ ብልህ ልጅ ነህ አሉ አባ። ካሳ ራሱን ለማሞገስ ቢያፍርም በንግግራቸው ተደስቶ አንገቱን ወደ መሬት ደፋ አደረገና ዝም አለ። አባም ንግግራቸውን ቀጠሉና፣ ካሳ አንተ ከፍተኛ ስጦታህን አታውቀውም ይሆናል፣ ሰዎችም እስከዚህ አያውቁልህ ይሆናል። እኔ ብዙ ነገር አይቻለሁ። ኢየሩሳሌም አንድ ዓመት ተቀምጫለሁ። ግብጽ በአንድ ገዳም ብዙ ዓመት በመቀመጥ ያረጀውበት አገር ነው። ሊባኖስንም ለጥቂት ጊዜ ነው እንጂ አይቻለሁ። በየአገሩ ብዙ አይነት ስጋዊና መንፈሳዊ ትምህርቶች አሉ። የእኛ ትምህርት ግን ወደ መንፈሳዊነቱ ብቻ እያደላ ሂዷል። በመንፈሳዊነት እየደረጀን መሄዳችን የሚያስደስት ነው። ቢሆንም በስጋዊ ኃይልም ደርጅተን አገራችንን ካልጠበቅናት የምንኮራበትን ሃይማኖት በግድ ልናጣው እንችላለን። በግብጽ ውስጥ እንደኛ ያሉ ተዋህዶ ሃይማኖት የሚያምኑ ሰዎች መኖራቸውን ታውቃለህ አይደለም? አሉ አባ። ግብጽ እመቤታችን የተሰደደችበት፣ ቅዱስ ማርቆስ ሰማዕትነት የተቀበለበትና እስክንድርያ እናታችን የምንላት አገር የሚገኝበት፣ አቡን ስናስመጣ የነበረበት አገር አይደለም? አለ ካሳ። አዎን አሉ አባ ገብረ መሲህ። አሁን በዚህ ሀገር እንደኛ ያሉ ክርስቲያኖች መኖራቸውን ሰምቻለሁ አለ ካሳ። ታዲያውልህ በዚህ ሀገር ስኖር ያየውልህ ጉድ እስላሞቹ ክርስቲያኖቹን ከልክ በላይ ሲጨቁኗቸው፣ በየአመቱ የክርስቲያን ቁጥር እየቀነሰ ሲሄድ የእስላም ቁጥር እየጨመረ ይሄዳል። እስላሞች ደግሞ በሃይማኖት ስም አንድ እንደሆኑ እያደረገ የያዛቸው የቱርክ መንግስት ጨቁኗቸውና ረብጧቸው ይኖራል። ሰው ነጻ ካልሆነ የፈለገውን ሃይማኖት ለመከተል ስለማይችል የሀገራችን ትምህርት በሃይማኖት ላይ ብቻ በመመስረቱ በጣም እፈራለሁ አሉት። አባ ይህን ሲናገሩት የማህበረ ስላሴ መነኮሳትና ካህናት እኒህ መነኩሴ በብዙ ነገር ከነሱ ሀሳብ የተለዩ በመሆናቸው በሌሉበት ጊዜ ስማቸውን ሲያነሱ አባ ገብረ መሲህ በማለት ፈንታ አባ መናፍቁ የሚሏቸው ትዝ አለው። እኒህ መነኩሴ በውጭ ሀገር በቆዩበት ጊዜ የአረብኛን ቋንቋ በጣም አጠናቀው ከማወቃቸውና በዚሁ ቋንቋ ብዙ አይነት መጽሐፍ ከመመርመራቸው በላይ በኢትዮጵያ ትምህርት የደረጁ በተፈጥሯቸው አስተዋይና የሌሎችን አገር ሁኔታ ያዩ በመሆናቸው ከፍተኛ አስተያየት ነበራቸው። የሌላ አገር ሰው ቢሆኑ ምናልባት ከፍተኛ የእውቀት መለኪያ ማዕረግ ሳይሰጣቸው አይቀርም ነበር። ለዚህ ታላቅ አእምሯቸው ኢትዮጵያዊው ገዳም የሰጣቸው ስም ግን አባ መናፍቁ የሚል ነበር። መናፍቁ ነው ስለ ቅድስት ስላሴ፣ ስለ ክርስቶስ ባህሪ፣ ስለ ቅዱሳን ጻድቃንና ሰማዕታት፣ ስለ ቤተ ክርስቲያን ስርዓቶች የኢትዮጵያ ተዋህዶ ቤተ ክርስቲያን ከምታምነው መንገድ የወጡበት ነገር አልነበረም። ብቻ የአባ ታላቅ ጥፋት አስተሳሰባቸው በዚህ አካባቢ ካሉት መነኮሳትና ካህናት ጠባብ አስተሳሰብ ጋር በፍጹም አይስማማም ነበር። እነዚህ ካህናትና መነኮሳት የሚናጩባቸውና የሚጋጩባቸውን ጥቃቅን ነገሮች አባ ገብረ መሲህ ጨርሰው እንዳሉም አይቆጥሯቸውም ነበር። እንዲያውም አንድ ቀን በአንድ ለማክበር ለተሰበሰቡ ምዕመናን እንዲሁም በዚያ የሚገኙት መነኮሳት መምህራንና ተማሪዎች ንግግር ሲያደርጉ ጌታችን ኢየሱስ ክርስቶስ በዚህ ዓለም ላይ ተወልደን የሄደው ከፍተኞች ቁም ነገሮች ሃይማኖት ተስፋና ፍቅር ናቸው። ከሁሉም ፍቅር እንደምትበልጥ ሐዋርያው ቅዱስ ጳውሎስ አስተምሮናል። እኛ ግን በማይረባና እግዚአብሔር በማይጠይቀን ከንቱ ነገር በጣም የምንጠየቅበትን ፍቅርን ያህል ነገር እናበላሻለን። ምስር አገር በቆየሁበት ጊዜ እንዳየሁት እንኳን ክርስቲያን ለክርስቲያን እስላምና ክርስቲያን እንደዚያ ሲታየፉ እስላሙ ያረደውን ክርስቲያኑ ክርስቲያን ያረደውን እስላሙ እየበላ በመጠኑ ተፈቃቅረው ይገናኙ ነበር። በእኛ አገር ግን አንዱን ጥሩ ክርስቲያን ትልቁን ነገር ሲያበላሽ እንደ ልማድ ችላ ብለን ትተን ትንሽ ጉድለት ሲገኝበት አረመኔ ነው እንለዋለን። በጾም በበዓልና በሌላም ነገር ያለንን ህግ ሁሉ ቀለል ቀለል አድርገን በዙሪያችን ያለውን ሁሉ አረመኔ ክርስቲያን ብናደርገው የቱርክንና የአረብን ጦር ለመቋቋም በዚህ የሀገራችንንና የሃይማኖታችንን ጽናት ለመጠበቅ በጣም እንችል ነበር። ክርስቲያን ሆነን መኖር የምንችለው በፍቅር ብቻ ነው። ክርስቲያንነት ራሱ ፍቅር ነው። ሀገርና ነጻነት ማለትም ራሱ ሃይማኖት ነው። ነጻ ሀገር የሌለው ነጻ ሃይማኖት አይኖረውም። ሀገሩንና ነጻነቱን የማይወድ ሰው ሃይማኖቱን ይወዳል ማለት ሐሰት ነው። ሰውንም የማይወድ ሰው እግዚአብሔርን እወዳለሁ ቢል ዋሾ መሆኑን ታላቁ ሐዋርያ ነግሮናል። እኛ ስማችን ክርስቲያን ነው፣ ግብራችን ግን የክርስቲያን አይደለም። ክርስቲያን ሰፊ አእምሮና ታጋሽ ልቡና ያለው ነው። ክርስቲያን ሊባል የሚገባው ተራሱ ጥቅም ይልቅ ለሌሎች ደህንነት የሚያስብ ነው። እውነተኛ ክርስቲያን ሰውን ሁሉ የሚወድ ሲያስፈልግም ደፋርና ቆራጥ እንጂ በደጀ ሰላም መክፈልትና በሌሎች ከንቱ ነገሮች አጥንት እንደያዙ ውሾች የሚናጭ አይደለም። ሰው ገዳም ስለገባ ወይባ ስለለበሰ ቆብ ስለደፋ ከንፈሩን እስኪደክመው ስለጸለየ ብቻ የእግዚአብሔርን ፍቅር ሊያገኝ አይችልም። እግዚአብሔርን ፍቅር ለማግኘት ሰውን ማፍቀር ይገባዋል በማለት ይህንና ይህን የመሳሰለውን ቃል እየተናገሩ በመስበካቸው አንድ አዲስ ነገር ሆኖ ታየባቸው። በዚህ ስብከታቸው ስለ ቅዱሳን ገድልና ታምራት አንድም ቃል ሳይናገሩ ስለ ብዙ ዓለማዊ ጉዳዮች ለምሳሌ ስለ ነጻነትና እሱን ስለመሰለ ነገር እያጋነኑ ደጋግመው በመናገራቸው በመነኮሳቱና በካህናቱ ዘንድ እንደ ጸረ ማርያም ተቆጠሩ። በየጊዜውም ካህናቱና መነኮሳቱ ለሚጠነቀቁባቸው አንዳንድ ጥቃቅን ነገሮች ቸልታ ስለሚያሳዩ ባሉበት ጊዜ የሚጠሩበት ስማቸው አባ ገብረ መሲህ ሲሆን በሌሉበት ጊዜ የሚጠሩበት ስማቸው አባ መናፍቁ ነበር። ካሳም አባ ገብረ መሲህ የተለመደውን አስተያየታቸውን ሲያቀርቡለት ለጊዜው አባ መናፍቁ ከሚባሉት ሰው ጋር መሆኑ ትዝ አለውና ሰውነቱ ስቅጥ አለ። መናፍቅ የሚለው የግዕዝ ቃል እውነተኛ ትርጉሙ ስለ ሃይማኖት ጉዳዮች በሙሉ ወይም በከፊል ተጠራጣሪ ማለት ነው። ለብዙዎች ካህናት ያስተርጓጎም ስሜት ግን ፍጹም ከሃዲ እንደማለት ያለ ሲሆን በማይምናን አስተሳሰብ ስጋ የለበሰ ሰይጣን ከማለት የተሻለ አልነበረም። ቢሆንም የካሳ አእምሮ እንዲህ ባለው ግብዝነት ከመታሰር ነፃነቱን ያገኘ ስለነበር አባ ገብረ መሲህ በመጠኑ ቢጠራጠራቸውም ከሰይጣን ቀርቶ ከክፉ ኦርቶዶክሳዊ መነፍሴ ጋር ሊመሳሰሉ የማይገባቸው ትልቅ ሰው መሆናቸው አልጠፋውም። ከዛ ጥቂት ቅር ብሎ እስከቆየ በኋላ ከአባ ጋር የጀመረውን ውይይት በመቀጠል ዛዲያ የሚሻለው ምንድን ነው አላቸው። ኢትዮጵያ ብዙ መነኮሳትና ካህናት ብቻ ሳይሆን ብዙ አዋቂዎችና ጎበዞች ሰዎች ያስፈልጓታል። እንዳንተ ያለ እሳት ልጅ ከነዚህ ሐሳባቸው ካፍንጫቸው ከማያልፍ ካህናት ጋር ተቀላቅሎ መማሩ ባይከፋም ከነሱ ጋር ተቀላቅሎ መኖሩ ለአገሪቱም ለሃይማኖቷም አንድ ታላቅ ጉዳት ነው። እርግጥ ነው አንተ አንድ ካህን ሆነህ ትቀራለህ ብዬ አላስብም። አብዛኛውን ጊዜ ካህን ሆኖ እንዲቀር ላጨው ሰው እግዚአብሔር እንዲህ ያለ ነበልባላዊ ስጦታ አይሰጠውም። አሁን ለዚህ ደጋድሜ ስንት ደበሉና ቁፋዳ የጨረሰ ራሱም በእከክ የተጨረሰ ሽማግሌ ተማሪ ያልደረሰበትን ትምህርት ተምራል። ፍታ ነገስቱን ገልቀዋል አይደል? አሉት በንግግራቸው መሃል አቋርጠው በመጠየቅ። እሱን ተጨረሱት ቆይቷል። አሁን ብሉይ በማንበብ ላይ ነኝ አለቃዛ። እንግዲህ አንዳንድ ጊዜ ፍቅያ አረብኛ እንዳስተምርህ አሉት አባ ገብረ መሲህ። አራይ እስላም ቋንቋ ምን ይሰራልኛል አለቃዛ። አባን ሳይሆን የቸንስከር ቤተ ክርስቲያንን መምህራንና ተማሪዎች የፈጀውን የእስላም ጦር የሚጠላበት ስሜት ደንፈል ብሎበት። አረብኛ የእስልምና ቋንቋ ሳይሆን የብዙ ህዝብ ቋንቋ ነው። የክርስቲያን፣ የእስላም፣ የአይሁዳውያን አረቦች ቋንቋ እንጂ የእስላም አረቦች ብቻ ቋንቋ አይደለም። በቤተ ክርስቲያናችን ከምናገኛቸው መጽሐፎች ውስጥ አንዳንዶቹ ተዕብራይስጥ፣ አንዳንዶቹ ተሰርጽ፣ አንዳንዶቹ ተሮማይስጥ ወደ ግዕዝ የተተረጎሙትን ያህል አንዳንዶቹ ተአረብኛ የተተረጎሙ ናቸው። ታምረ ማርያም ሲነበብ ሰምተሃል? ተተርጎመት እምዓረቢ ለግዕዝ ነው የሚለው። ከግብጽ የምናስመጣቸው ጳጳሳትም የሚናገሩት የሚጽፉት የሚሰሙት በአረብኛ ቋንቋ ነው። ከዚህ በቀር አንተ እንዳልከው አረብኛ የእስላም ቋንቋ፣ የኢትዮጵያም ጠላቶች አረብኛ የሚናገሩ የውጭ እስላሞች ሆነው ተታዩ የነሱን ቋንቋ ማወቁ ይጎዳ ይመስላል? የጠላትን ቋንቋ ማወቅ እኮ ከጠላት ሚስጥሮች አንዱ እንዲያውም ከፍተኛውን ማወቅ ነው። ሰው ብዙ ጉዳይ የሚፈጽመው እኮ በሚናገራቸውና በሚፈጽማቸው ቃላት ነው። ኦሪዮ ንባባ ለማወቁ እንዲሞት የታዘዘበትን ደብዳቤ ተሸክሞ ወደ መታረጃ ቦታ መሄዱን ታውቃለህ አይደል? አሉት አባ ገብረ መሲህ። እሱስ እውነቱን ነው አለቃሳ። ግዴለህም እየመጣህና አሉ አባ። እሺ ጧት ጧት እየመጣህና አለው አለቃሳ። ካሳ ከዚህ ጊዜ ጀምሮ ወደ አባ ገብረ መሲህ ቤት ጧት ጧት እየሄደ አረብኛ መማሩን ቀጠለ። እነዚያ ልማደኛ መነኮሳት አባ ገብረ መሲህን በሌሉበት አባ መናፍቁ እንደሚሏቸው ካሳንም በሌለበት ወልደ መናፍቅ እያሉ መጥራት ጀመሩት። ሁሉም ይባስ ብለው አባ ካሳን አረብኛ ቋንቋ ሲያስተምሩት የሰሙ አንዳንድ መነኮሳት አባ ገብረ መሲህ እስላም ናቸው፣ ካሳንም እስላም አድርገው መጽሐፈ ቁርአን እያስተማሩት ናቸው ብለው አወሩ። ካሳ ይህን ሲሰማ ስለ አባ መናፍቅነት የተወራውም ነገር እንደዚሁ መነሻ የሌለው የመነኩሴ አልባልታ መሆኑን ሊረዳና አባን በሙሉ ልቡ ሊወዳቸው ቻለ። ካሳ በአረብኛ ቋንቋ በጣም እየተራመደ እንደሄደ አንድ ቀን ጧት ወደ አባ ቤት ሄዶ የተለመደ ትምህርቱን ከመቀጠሉ በፊት አባ፣ የአረብኛ ቃል ጉሮሮን ቃል እኔ የማውቀው ግዕዝና አማርኛ ብቻ ነበር። ምናልባት ትግርኛ ለሚያውቅ በመጠኑ ሳይሻል አይቀርም። እርግጥ ነው ብዙ ተግዕዝ ከአማርኛና ከትግርኛ ጋር የሚመሳሰሉ ቃላት አሉበት። ከአረቦች ጋር በትውልድ አንድ መሆናችንን ያመንሁት በዚህ ምክንያትነት ጭምር ነው። ግን የጉሮሮን መታነቅ ስለሚፈልጉ ምናልባት ትግርኛ የሚያውቅ በመጠኑ ይሻል እንደሆነ እንጂ አማርኛና ግዕዝ ብቻ የሚያውቅ ሰው በቃሉ ሳይሆን ባነጋገሩ ሳይቸግር አይቀርም አላቸው። እውነት ነው ይህ ችግር አለ። ግን አንድ ጊዜ ስልቱን ተለመዱት አያስቸግርም። አባቶቻችን ስራን ሲተርቱ ለማያውቅ ፎገራ ዱሩ ነው ይላሉ። ፎገራ በሜዳነቱ ሜዳዎችን ሁሉ የሚያስንቅ ለጥ ያለ ሜዳ ነው። ሜዳነቱና በትክክል ለጥ ማለቱ ሲታይ ሜዳ ነው ከሚባል ይልቅ የውሃ ሳይሆን የሳር ውቅያኖስ ሊባል የሚችል ገላጣ ሜዳ ነው። ግን ለናዋቂ ይህ ሜዳም ዱር ነው። አረብኛም እርግጥ የዘራችን ቋንቋ ነው። እስላምና ክርስቲያን በሚባል ስም ጠንቅ ሳይፈጠር ሃይማኖቶቹ ራሳቸው ሳይሆኑ የእስላምና የክርስቲያን ወራሪዎች ሁሉን ነገር የግብ መሳሪያ ሳያደርጉት እነዚህ ህዝቦች ወንድማማቾች ነበሩ፣ አብረውም ኑረዋል። ስለዚህ ለአንድ አበሻ የአረብ ቋንቋ ማጥናት ከሁሉ ይበልጥ ሊገባው የሚችል ነገር ነው አሉ አባ። ከዛ አሁን እሱና አባ የሚያደርጉትን ውይይት ከገዳሙ መነኮሳት ፊት ቢያደርጉት ስምንት መለኮታት ለሰማዕትነት እንደሚነሱ አስተዋወሰና አባን ዳዊት ፍቱን ዘወር አድርጎ ለብቻው ፈገግ አለ። አባ በገዳሙ ውስጥ አዲስ የወጣልኝ ስም ሰምተዋል? አለ ካሳ በንቀሳት ግንባሩ በራብሎ። ምን ስም ወጣልህ? አሉ አባ ገብረ መሲህ። ወልደ መናፍቅ ተብያለሁ። ለወደፊቱ ደግሞ ወልደ መሰንበል የእስላም ልጅ ልባል ታስቧል አሉ አለ ካሳ። መናፍቅና እስላም የተባለው አባትህ ማን ነው? እርሶ መሆኑ ነው። ማን ነው ይህን ስም ያወጣልን? የገዳሙ መነኮሳት ናቸው። ዳዲያ የነሱ ኖር የተቁም ነገር ታገባዋለ? ለነገሩ አልኩ እንጂ ደግሞ ምኑ ተቁም ነገር ይገባል? በል ዝም ብለህ ትምህርቱን ቀጥል አሉ አባ። ልቅሶና ዘፈን። ደጃዝማች ማሩ ወንድ ልጅ ስላልነበራቸው በሞቱ ጊዜ ሰራዊታቸው ተበታትኖ ከግዛታቸው የሚበዛው ክፍል ለራስ ኢማም ትንሽ ወንድም ለማርየ ጉሳ ተሰጥቶ ነበር። በዚህ ጊዜም ወይዘሮ ወለተ ተክሌ ከደጃዝማች አንዳዋ ጋር ነበሩ። ወይዘሮ ወለተ ተክሌ እንደዚያ የሚወዷቸው አጎታቸው በሰዎች ሙተው ልጃቸው ክንፉ በወንድማቸው ገዳይ እጅ ምርኮኛ ሆኖ ተቀምጦ ሳለ የደረሰባቸውን ሐዘን መግለጽ የሚቻል አይደለም። አንድ ቀን ጠዋት እንደ ልማዳቸው በቤት ውስጥ ቁጭ ብለው ሲያለቅሱ ደጃች አንዳዋ በታዛ ሆነው ያዳምጧቸው ነበር። ወይዘሮ ወለተ ተክሌ ሲያለቅሱ የገጠሙት ግጥምም የሚከተለው ነበር። ወይ ልጄ ወይ ክንፉ ሕፃኑ ምርኮኛ፣ አባትህ አያውቅህ እናትህ ብቸኛ፣ ማንን ልኬ ላውጣህ ተወደድክበቱ፣ ማሩ እንደሆን ሙቷል የምመካበቱ። ወይ ደጃዝማች ማሩ አባቴ ጌታዬ፣ የልቤ መጽናኛ መመኪያ ጋሻዬ፣ ጥራኝ እንጂ ልምጣ መንገድህን አይቼ፣ ምን ሕይወት ይኖረኝ አንተ ተለይቼ። አንተ በሰው እጅ ሙተህ ክንፉና ግዛትህ ወድቀው በጠላት እጅ፣ ደምህ መና ቀርቶ እህል እበላለው ግብዝ ነው የሰው ልጅ። አንተ ወልደ ተክሌ ሴትነቴን ወስደህ ስጠኝ ወንድነቱን፣ ሴትነት ነውና ያሳጣኝ ብልሃቱን። ወየው እኔ ጉዷ ይሌለኝ እፍረት፣ እሞላቅቃለሁ ነኝ ብዬ እመቤት፣ ማሩ መሬት ገብቶ ክንፉም ወህኒ ቤት። ጌታው ደጃች ማሩ ፋሲካና መስቀል መጡ መሰለኝ፣ ግን እኔም አልቆይህ አንተም አትጥራኝ። ወይ ጌታዬ ማሩ ወለላው አባቴ፣ እንዴት ትታዘበኝ ደምህ መና ሆኖ እህል በመብላቴ። ቢገድልም ቢሞትም ያውን ያለኝን ልጅ እንዳልከለክልህ፣ እሱም በጠላት እጅ ወድቆ ቀረብህ። እንግዲህ ጌታዬ ምን ሰው ሊታዘዘኝ ማንስ ሰው ሊለኝ፣ ሞት እንኳን ርካሹ አልመጣም ሲለኝ። ደጃዝማች አንዳዋ በዚህና በየቀኑ በሚነገረው የወለተ ተክሌ ግጥምና ለቅሶ እረፍት ከማጣታቸው በላይ ደጃዝማች ማሩ አምቻ ብቻ ሳይሆኑ የልብ ወዳጃቸው፣ ተማራኪው ክንፉም በሕፃንነቱ ወስደው ያሳደጉት ልጅ የልጆቻቸው ወንድም በመሆኑ በዚህ ጉዳይ መግባቱ ተራ በሆነ የሴት ልቅሶ ከመገፋፋትና ሴት የላከው ሞት አይፈራም ከሚባለው ምሳሌ እጅግ የራቀ ተገቢ ቁም ነገር ሆኖ ታያቸው። ስለዚህ ብዙ ጊዜ ሳያጠፉ ሰራዊታቸውን አስከትተው ደጃዝማች ማሩን ወደ ገደሏቸውና ክንፉን በምርኮ ይዘው ወደ ወሰዱት ወደ ዋክሹም ክንፉ ግዛት ዘመቱ። እዚያም በቀላል ጦርነት ዋክሹም ክንፉን ገለው ክንፉ ኃይሉን ከእስራት አስለቅቀው ተመለሱ። ወይዘሮ ወለተ ተክሌም የተወደዱ አጎታቸውን ገዳይ ገለው የተማረከ ልጃቸውን አስለቅቀው የተመለሱላቸው ባላቸውን ለመቀበል ያደረጉት ድግስና ዝግጅት በለጋሱ የደጃዝማች አንዳዋ ቤት ታይቶ የማይታወቅ ነበር ይባላል። ወይዘሮ ወለት ተክሌ በዚህ ደስታቸው መካከል ወደ ደምቢያ ቢሄዱ የደጃዝማች ማሩ ከተማ በማርየ ጉክሳይ በታች ሹሞች ተይዞ የደምቢያው ግርማ ብሩ እንዳልነበረ ሆኖ የሚያገኙት መሆኑ አልፎ አልፎ ትዝ እያላቸው የደስታ ወይም የሐዘን የማይሉትን በአይኖቻቸው ከንበል ይል ነበር። ቢሆንም ይህን ጀግናና ባለውለታ ባለቤታቸውን ለማስቀየም ስላልፈለጉ አዘናቸውን ለራሳቸው ውጠው በግብሩ ላይ አዝማሪዎች ቀርበው እንዲያጫውቱ አዘዙ። በዚህም በቀር ደጃዝማች ማሩ ከሞት ወዲህ ውሃ ያልነካውን ሰውነታቸውንና ራሳቸውን ታጥበው ለባብሰው አምረው ወጡ። ቢሆንም ደጃዝማች ማሩን በጣም የሚወዷቸውን ያህል በሞታቸው እጅግ ያዘኑ በመሆናቸው የደጃዝማች አንዳዋድን ጠላታቸውን ቢያጠፉላቸውና ልጃቸውን ቢያስፈታላቸው ማሩን ከሞት ሊመልስላቸው እንዳልቻለ ስለሚያውቁት እንባቸው አልፎ አልፎ ፈሰስ ማለቱ አልቀረም። ደጃዝማች አንዳዋ የወይዘሮ ወለት ተክሌ እንባ ደስ አላቸው ስላለ ከተቀመጡበት ተነስተው ወይዘሮ ወለት ተክሌ ልክ እንዳንድ አሳላፊ ሆነው በዚህ ስጋ አምጣ በዚህ ጠጅ ቅዳ ከሚሉበት ጠርተው ወዳዳራሹ ጓሮ ወሰዱና ወደዴ ወይ እንባሽን ለማድረቅ አልነበረም ይህን የሰራሁት። እኔ እንኳንስ ባንቺ በምወድሽ ባለቤቴ አይን ላይ በማንም ላይ እንባ ማየት አልፈልግም። ጦርነት ገጥመውኝ ለሚሞቱት ሰዎች እንደማለቅስ ታውቂያለሽ። የማለቅስ ሰው በሚስቶቻቸው በልጆቻቸው በእህቶቻቸውና በእናቶቻቸው ፊት የሚወርደውን እንባ በማስታወስ ነው። የዛሬውን እንባ እንኳ ለዋክሹ ክንፉ ቤተሰቦች አትይላቸውም አሏቸው። ወይዘሮ ወለት ተክሌም ደጃዝማች አንዳዋን በጣም ሊያስደስቷቸው በሚገባቸው ቀን ያስከፏቸው መስሎ ስለተሰማቸው የለም ጌታዬ፣ የዛሬው እንባዬስ ያዘን አይደለም ደስታም ያስለቅሳል እኮ ቅጡ ጠፍቶኝ ነው ማለት ሰው ግዴለም ቅር አይበሉት ሰራዊቱን ቅር አይበለውና ይግቡና ተቀምጠው አዝማሪዎችም ጨዋታ ይጀምሩ አሉ። ደጃዝማች አንዳዋና ወይዘሮ ወለተ ተክሌ ወደ አዳራሹ ተመልሰው ገብተው እንደተቀመጡ አዝማሪዎቹ ዘፈኑን ቀጠሉ። በፊትም እንደተለመደው በዘለሰኛ ጀመሩ። በድምፁ በግጥሙና በጨራው በመላው የደጃች አንዳዋ የአማራ ግዛት ውስጥ ተወዳዳሪ ያልነበረው አዝማሪ በመጀመሪያ የሚከተለውን ገጠመ። ይህንን አውቆ ነው ጥንትም የመረጠ ተቋራጅ አውጥቶ ወለቴን የሰጠ ጀግናው ደጃች ማሩ የጎበዞች አውራ ሞት የማይቀር ሆኖ ብትሞት ሞት ሳትፈራ ተለያይቶ ቀረ አገው ተወገራ። ከተጋቡም ወዲያ ይጋባል ታንዳዋ ለዋክ ሹሙ አጠጣው የዚያን ጀግና ጽዋ። ደጃዝማች አንዳዋ ያማራው መኮንን ያማሽ ደም አይተውም እንኳን የወንድሙን ሰቆጣ ተዋግተው ሁለት አሞሮች አንደኛው ለራሱ አንዱ ለሟቾች የሁለቱም ላቦች መሬት ላይ ሲረግፉ የአንደኛው ተሰብሮ ያንዱ ዳነ ክንፉ። ከዚህ ቀጥሎ ሌላው አዝማሪ የሚከተለውን በመዲና ገጠመ። ደጃዝማች ማሩ ተኝተው ደጃች አንዳዋ ሲያሟቸው አንዴ ተነስተው ባየናቸው አምቼሃለሁ ሲሏቸው የማሩ ግዛት የዚያ ጅሬ ሊዋጥ ነው አሉ በጫካዌ ምን ነው ሰው ወፍ ሆነ በክንፉ በሮ በዳነ። ደጃዝማች ማሩ አሞራው ማን ነው ሞተ የሚለው ራሱን ነው እንጂ ያላቀና ክንፉማ ይበራል ገና። በዚህ ሁኔታ እየተዘመረ እንደቆየ ወይዘሮ ወለት ተክሌ ደጃዝማች አንዳዋ ወደ ተቀመጡበት ሂደው በጎናቸው ተቀምጠው ጥቂት ቆዩና የሚከተለውን ግጥም መጀመሪያ በዘመረው ድምፀ መልካም አዝማሪ ነገሩ። በጎንደር በደምቢያ አደራ ይወራ፣ በጎጃም በሸዋ አደራ ይወራ፣ በትግሬ በወሎ አደራ ይወራ፣ እስከ ዛሬ ድረስ የሰራው ስራ ማሩአባቴ ሙቶ ርስቱና ዘሩ ጠፍቶብኝ እንዳይቀር ለመዶችን ሁሉ ስቆጥር ሳስቆጥር ለመካከሉ ላይ ተገለጠ ጉዴ ያንተ ጃጫን ዳዋን ባልብዬ መውደዴ እስከ ዛሬ ድረስ ስኖር ባሪ እያልኩት የእናት ልጅ ወንድሜ ሆነና አገኘሁት አልጣሽ እናቴ ዛሬስ ተገረሚ ወንድ ልጅ ኑሮሻል ሳታምሽ ሳትደግሚ ደጃዝማች አንዳዋ የእናት ልጅ ወንድሜ በላሁን ልንገርህ ምዬ ተፈጥሜ ፍታኝና ልስታ ይፍረድብን አገር የሠራነው ሥራ ይተረክ ይነገር በሠራኸው ነገር አገር ይደነቃል ትህት ጋር መኝታ ማን አድርጎት ያውቃል አላስደስት ብሎኝ አንዳዋ ብሎ ስም ስምህን ለመለወጥ በሐሳብ ስደክም ሌላ ስም ፈልጌ ላገኝ ስላልቻልኩ ይኸው ብዬሃለው ወንድም አገኘሁ በዚህ ሁኔታ የደጃዝማች አንዳዋ ድል ተከብሮ ወይዘሮ ወለተ ተክሌና ደጃዝማች በስምምነትና በፍቅር ተጌት እንደቆዩ ራስ ማሙተው ራስ ማርዬ ከደጃዝማች ማሩ ግዛት ከቆረሱት ብዙ አገር ሌላ የራስ ማምን ግዛት በሙሉ ያዙ ልጅ ክንፉም እንጀራ አባቱ ደጃች አንዳዋ ተማርኮ ከታሰረበት እንዳስለቀቁት ከጥቂት ጊዜ ከእናቱና ከእንጀራ አባቱ ጋር ከቆየ በኋላ ተከታዮቹን ይዞ ወደ አባቱ የትውልድ ቦታ ወደ ቋራ ሄደ። ልጅሩም ራሱ ከበጌን ድር ካጠራቀማቸውና ከደጃዝማች ማሩ ሰራዊት ውስጥ ተቋርጠው እንደቀሩ በደንቢያና በሌሎችም ቦታዎች ካገኛቸው ወታደሮች ጋር የመጀመሪያ ልጃቸው ክንፉ እንደደረሰላቸው ሲያዩ በጣም ደስ ብሏቸው በእድሜውም በረጅም ጊዜ ስራቱም በጤናውም ሲባል ሰውነታቸው ደከም እያለ መሄድ ጀምሮ ስለነበር በየጊዜው የአረብን፣ የቱርክን፣ የሻንቅላን፣ የግብፅን ጦር መክቶ የሚገዥ የሚያስፈልገው ጠረፍ ግዛታቸውን ለዚህ ወጣት ልጃቸው ሰጡት። ክንፉ የቋራ ገዥ እንደሆነ የደጃች ማሩ ወንድም ድሮ ከምንም ሳይገባ ወንድሙ ጋርም እስከዚህ ሳይግባባ የኖረው ደጃች ወልደ ተክሌ የማሩ ግዛት ለኔ ይገባኛል እያለ በብዙ ሁኔታ ሲሞክር ወለተ ተክሌ ደግሞ ያጎታቸውን ግዛት ለልጃቸው ለክንፉ ለማድረግ ሲሞክሩ ወልደ ተክሌን ባቅማጣት ወለተ ተክሌ በቦታ ርቀት ሲቸገሩ ራስ ማርዬና ደጃች አንዳዋ በብርቱ ተጣሉ። ሁለቱም ከባድ ጦርነት አድርገው ጀግናውና ቁም ነገረኛው ደጃች አንዳዋ በጦርነት ላይ ሞቱ። ምዕራፍ 14 ትምህርት ደና ሰንብት። ልጅ ክንፉ ወደ ቋራ ተመልሰው የአባታቸውን ግዛት እንደያዙ አባታቸውን ለማስደሰትም ለወንድማቸውም ሲሉ ተማሪ ካሳን በጣም ይረዱትና እንዲያውም ማኅበረ ሥላሴ ገዳም ድረስ እየሄዱ ይጠይቁት ነበር። ካሳም በዚህ ጊዜ በእድሜው ወጣት ይሁን እንጂ በትምህርት በጣም በስሎ ነበር። አባ ገብረ መሲህም አረብኛ ቋንቋን እሳቸው ከሚያውቁት በላይ ለማሳወቅ እየተጣጣሩ በደንብ አስተምረውት ነበር። አባ ገብረ መሲህ ከገዳሙ መነኮሳት ጋር ባላቸው አለመግባባት ምክንያት ይህን ገዳም ትተው በፍቅርና በሰላማዊነት ዝነኛ ወደሆነው የመንዳባ መድኃኔዓለም ገዳም ለመሄድ አስበው ነበር። አባ ያን ገለልተኛና በቆላ የተከበበ የማኅበረ ሥላሴ ገዳም ሲያዩ የተረፈ የሕይወት ዘመናቸውን በዚያ ለማሳለፍ በመወሰን ከልጅነት እስከ እውቀት ያጠራቀሙትን ጥሪት ከመጽሐፎቻቸው እንኳ ጸሎትና ለዕለት መመገብ የሚያስፈልጓቸውን ብቻ ሲቀሩ ሁሉንም ለገዳሙ ዕቃ ቤት አስረክበው ነበር። ነገር ግን ከጊዜ በኋላ የመነኮሳቱ ባህሪ ደስ ስላላሰኛቸው ይህን ገዳም ትተው ለመሽሎክ አሰቡ። በመነኮሳቱ ዘንድ ይህ በተሰማ ጊዜ አንድ አቅድ ተወሰነ። አንድ ቀን ጠዋት በግንድ አግብተው በማሰር የታወቁት መነኮሳትና በጥንቱ ጊዜ ጌቶቻቸውን እየተከተሉ መጥተው ከገዳሙ ራቅ ባለ ቦታ ሰፍረው የገዳሙን ከብት እየጠበቁና እያረቡ እነሱም እየተራቡ በስራም ገዳሙን እየረዱ ከሚኖሩት አብዛኛውን ጊዜ ስማቸው ወልዴ ገብሬ ሰጠኝ ከሚባሉ ሰዎች አንዳንዶቹ ወደ አባ ገብረ መሲ ጎጆ ሄዱ። ለአባም የማስገደድ መልክ ባለበት ንግግር ወደ አበምኔቱ ፊት እንዲቀርቡ መታዘዙን ነገሯቸው። አባ ግን ነገሩ ገብቷቸው ሳለ እንዳልገባቸው ሆነው ችላ በማለትና በማቃለል የሚሄድበት ምክንያት ያለ አይመስለኝም ሲሉ ተናገሩ። አበምኔት ይፈልጋል እሱም ቢላሉ አለ ሰጠኝ። የአባ ገብረ መሲህን አስፈሪ ፊት የመገረም ፈገግታ አለበሰው። አንተ ደግሞ ምን ባይነህ አሉ አባ ገብረ መሲህ። እርሶ እንቢ ይላሉ ጊዜ እኛ ስርዓት እናስተምራለን አለ ሰጠኝ። ሰጠኝ ለገዳሙ ባሉት ቀፈፎች የሚኖረው ህዝብ ግብር ሳይከፍል ቀርቶ ወይም አንድ ነገር አጎደለ ተብሎ በሚቀጣበት ጊዜ ተቀጮችን እግር ተወች አስሮ በማጉላላት ከታወቁት የገዳሙ ጀግኖች አንዱ ነበር። ማሰር እጅግ ከማወቁ የተነሳም ሰጠኝ ያሰረባቸው ፊት የእስረኛው እግር እስኪላጥ ታልጋለች በቀር ማንም ቀለበቷን ሊፈረክክ አይችልም እየተባለ ይጋነንለት ነበር። አባ ገብረ መሲህ ከነዚህ አልመሮቢስ ሰዎች ጋር ከመጨቃጨቅና ከመዋራድ ይሻላል ብለው በማሰብ በእውቀት እንኳ ባይሆን በእድሜ ጓደኛቸው ወደሚሆኑት የገዳሙ አበምኔት በተላኩባቸው ሰዎች ታጅበው ሄዱ። አበምኔቱ ከቤታቸው በር ላይ ወንበር አዘርግተው የጠዋት ፀሐይ እየሞቁ ቁጭ ብለው ነበር። ጸሎት ተይዞባቸው ያረፈዱት መጽሐፍትም በስተቀኛቸው በኩል በሌላ ወንበር ላይ ተቀምጠው ይታዩ ነበር። አባ ገብረ መሲህ ከአበምኔቱ ፊት እንደቀረቡ በመጠኑ ዝቅ ብለው ሰላምታ ሰጡና ቆሙ። እንደምን አደሩ አባ አሉ አበምኔቱ። እግዚአብሔር ይመስገን ደህና፣ እርሶስ እንደምን አድረዋል አሉ አባ ገብረ መሲህ። ይመስገነው ደህና ነኝ አሉ አበምኔቱ። ከዚያም መሬት መሬቱን እያዩ ዝም ብለው ቆዩና ወደ አባ ገብረ መሲህ ቀና ብለው እያዩ አባቴ የት ለመሄድ ያሰቡት አሉ። የት ይሄዳለሁ አሉ አባ ገብረ መሲህ በእርጋታ። እኔም አውቃለሁ ለመሄድ አስበዋል ሲባል ሰማለሁ። እንግዲህ ዙረት ደርሶ ምን ሆነው እስከ ኢየሩሳሌም ድረስ ይዞሩ ኑረው ዙረት አልጠገቡም አሉ አበምኔቱ። አባ ገብረ መሲህ በዚህ ተራ ንግግር ፊታቸው በንዴት ለወጥ አለ። ኢየሩሳሌም መሄድ ተዙረት ተቆጠረ? ይህን ገና ዛሬ መስማቴ ነው። ነጩ ጥቁሩ ሃይማኖታዊ ስብሰባ ወደሚያደርግበት ቅዱስ ቦታ መድረስ ከአንዱ ከተማ ወደ ገዳም ከገዳም ወደ ከተማ ተመንከራተት የሚቆጠር ከሆነ አዎ በእርግጥ ነዋሪ ነኝ አሉ አባ ገብረ መሲህ። ያለፈውን ይርሱትና አሁን የት ሊሄዱ ነው ያሰቡት አሉ አበምኔቱ ከትህትና ይልቅ ስልጣን ጎልቶ በሚታይበት አነጋገር። እኔ የትም ለመሄድ አላሰብ እነቱም ቢናገሩ አይሻልም? ከዚህ ቦታ እውነት ከመናገር ውሸት መናገሩ ይሻላል። እንዴት? እንደዚህ ነው። በዚህ ሁኔታ ሲነጋገሩ አበምኔቱ በጣም ስለተቆጡ አባ ገብረ መሲህ በቤታቸው ተዘግተው እንዲቀጡ ሲያዙ ምንም ቢሆን ትልቅ ሰው መሆናቸው ስለማይካድ በግንድ ገብተው እንዳይታሰሩ ማስጠንቀቂያ ሰጥተው አሰናበቷቸው። ሰጠኝ የአባ ገብረ መሲህን እግር በግንድ አግብቶ በኮኬት ለማስጨነቅ የነበረው ብርቱ ምኘት ስለተቋረጠበት እያተመተመ አባ ገብረ መሲህ ወደ ቤታቸው ተወስደው ለኋሊት ተዘጋባቸው። ነገር ግን ጥሏይ ጥል አምላክ ያን ተወስኖ የሚሰጥ እህልና ውሃ ካሳ እየወሰደ እንዲሰጣቸው ተደረገ። ካሳ ጎበዙም እንግዲህ በማኅበረ ሥላሴ ገዳም ጊዜ የሚያጠፋበት ምክንያት ስላልነበረው የቀደም አባቱንና ወዳጁን አባ ገብረ መሲህን ከክፉ እስራታቸው በጠፍ ጨረቃ አሾልኮ ወደ መንደባ ወሰዳቸው። የመንደባ ገዳም ከብዙ ገዳሞች የተለየ አንድ ቅዱስ ተግባር የሚታይበት ቦታ ነበር። በደንቢያ በጎርጎራ በጣቁሳ የሚኖሩ ብዙ ሰዎች አንድ ዘመዳቸው የማይገል ወይም የማያድን አደገኛ በሽታ የደረሰበት እንደሆን አስታመው ተስፋ ሲቆርጡ በሽተኛውን አልጋ ይዘው ለሪት ወደ መንደባ ገዳም ያደርሱና በገዳሙ በር ላይ ተለውት ይሄዳሉ። መንኩሳቱ ጠዋት ሲያገኙት ከተጣለበት ያነሱና መልካም ቤትና አልጋ ሰጥተው ሽንቱንም ምኑንም እየጠረጉ ምግቡን ልብሱን እንደ ሁሉም ሰው እየሰጡ እያነሱ እየጣሉ እያጎረሱ እያበሉ እስከነተሞቱ ይረዱት ነበር። በዚህ ሁኔታ መንደባ ገዳም ውስጥ 100 ጉልበት ያለው መነኩሴ በሚገኝበት ጊዜ ወደ 200 የሚጠጋ ራሱን በምንም ሁኔታ ለመርዳት የማይችል ደካማ በማንኛውም ሁኔታ እየተረዳ ይኖር ነበር። ደጋፎቹ የመንደባ ገዳም መነኮሳት እግዚአብሔርና በሰው ልጆች ፍቅር ራሳቸውን ረስተው በእምነትና በቅንነት የሚፈጽሙት መንፈሳዊና ሰብአዊ ተግባር ሁሉ በአዋጅ እንዲነገርላቸው በፍጹም አይፈልጉም ነበር። አሁን እኔ በትንሹም ስለገለጽኩት እግዚአብሔር ይቅር ይበለኝ። የመንደባ መድኃኔዓለም ቤተክርስቲያን በሰፊው የደንቢያ ግዛት ውስጥ በሚገኘው ቆላ ቀመስ ክፍል በጣና ሐይቅ ድንበር በሚገኝ የምድር ወሽመት ላይ አቡነ ያሳ በሚባሉት ጻድቅ የተመሰረተ ገዳም ነው። ገዳሙ እንደ ብዙዎቹ የኢትዮጵያ ገዳማት ከህዝብ መኖሪያ ቦታዎች ርቆ የሚገኝ ከመሆኑ በላይ በመነኮሳቱ በጎ ምግባር ልዩ ቅድስናና ሃይማኖታዊ ግርማ የሚታይበት ቦታ ነው። ቤተክርስቲያኑና በአካባቢው የሚገኙት የመነኮሳቱ ቤቶች በዙሪያቸው በሚገባ ተጠብቀው በሚገኙት የጠጅ ሳር፣ የነጭሪያ፣ የዝቃ ቅቤ፣ የጤና አዳምና የሌሎች ጣዕመ መዓዛ ያላቸው አትክልት ሽታ ይታወዳል። መነኮሳቱ የምሽት ጸሎታቸውን ፈጽመው በየበዓታቸው በሚያርፉበት ጊዜ እንቅልፉን ቀንሶ የሚያዳምጥ ሰው አንድ በር ብቻ ሲተው በገዳሙ ዙሪያ ተጠምጥሞ የሚገኘው የጣና ሐይቅ ውሃ ዙሪያውን አግዶ ከያዘው እንደ ሞረድ ተሻከረና እንደ ሰይፍ ከተሳለ አለት ጋር በሞገዱ ኃይል ሲጋጭና ሲያጓራ ሲሰማ ልዩ የሆነ አንድ የተፈጥሮ ሙዚቃ እየሰማ እናቱ እሹሩሩ ስትለው በአስደሳች ድምፅ እየተጽናና እንቅልፍ የሚወስደው ሕፃን በዚህ የተፈጥሮ ሙዚቃ እየተጽናና ወደ እንቅልፍ ዓለም ይሻገራል። ታታ አባ ገብረ መሲህን ከዚህ እውነተኛ ገዳም ካደረሰ በኋላ ያን በተፈጥሮ ውበትና በሃይማኖታዊ ጸጋ የደመቀ ቅዱስ ቦታ በወጣትነት መንፈሱ እያደነቀ ጥቂት ቀኖች በዚያው ቆይቶ አባ ገብረ መሲህንና ሌሎችንም በእንግድነት ጊዜ የተዋወቃቸውን መነኮሳት ተሰናብቶ ሲወጣ አባ ገብረ መሲህ ግዝት በር ድረስ ተከትለውት መጡና ካሳ፣ እግዚአብሔር ለአንተ ከፍተኛ ቁም ነገር እንዳዘጋጀህስ ታሁኑ አውቃለሁ። ነገር ግን መንገድህን ሁሉ የተቃና እንዲያደርግልህና በጎዳናህ ላይ በብዙ ችግርና ፈተና እንዳይፈትንህ እግዚአብሔርን በደካማውና በኃጢአተኛው መንፈሴም ቢሆን ተመለመን አላቋርጥም። ተፈለግኩት እንዳደረስከኝ እግዚአብሔር ተፈለግከው ያድርስህ በማለትና ሌላም ይህን የመሰለ ምርቃት በመስጠት ተሰናበቱት።
መቅደላ አፋፉ ላይ ጩኸት በረከተ፣ የሴቱን አናውቅም ወንድ አንድ ሰው ሞተ። እኔማዩ ቱርክ ባይ የምሸሽ መቅደላ መቅደላ ጓንቺ ክፉ ጎራ፣ ሴቱን ሁሉ ንቆ ሲኮራ ሲኮራ። ወንዱ አንቺን ወደደ ከኛ ከአንቺ ጋር፣ እኔማዩ ቱርክ ባይ የምሸሽ አያችሁት ብያ ያንበሳውን ሞት፣ በሰው እጅ መሞትን ነውር አድርጎት። እርሳሱን እንደ ጠጅ ሞሱ ሲጠጣት፣ እኔማዩ ቱርክ ባይ የምሸሽ።
ጠቅላላ ዝግጅታችን በዚሁ ይጠናቀቃል። ይህንን ዝግጅታችንን ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ።
نمیو ترک بایی مشش نمیو